እንደምናመሻችሁ የጋቢና ቪዮ አድማጮቻችን የዕለተ አርብ ነሐሴ 14 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመርን። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መሃል በእስር ላይ የሚገኙ ጋዜጠኞች ከእስር ተለቀዋል።
ከሳምንት በፊት 10 ሰዎች ተፈታ። አቤስ ኮርፖስ ካቀረቡላቸው ውስጥ አራት ቆይተው ነበር። አራቱ በአምስት ብር ዋስትና እንዲወጡ ሰኞ ነው ተፈቀደላቸው።
የጋዜጠኞቹ ጠበቃ የሆኑት አቶ ታደለ ገብረ ማርያም እንደሰማችሁት በዚህ ዙሪያ ዘገባ ይኖረናል። በትላንትና ዕለት የተከበረው የደብረ ታቦር ወይም ቡሄ በዓል በተለያዩ የኢትዮጵያ ክፍሎች የተለያየ አከባበርና የተለያየ አጠራር አለው። እነዚህን አከባበሮች የሚያስቃኝ ዘገባ ይኖረናል። አብራችሁን ከመሻችሁ ሌሎች ጥንቅሮችንም አዘጋጅተናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። ለህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶች መዝጋቱን የፌደራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌደራል ፖሊስ ኮሚሽን የኮሙኒኬሽን ዳይሬክተር ጄላን አብዲ ለአሜሪካ ድምጽ ገልጸዋል። የንግድ ድርጅቶችን የመዝጋት እርምጃው ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህን ውንጀላ ውድቅ አድርገዋል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚኖሩ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ገልጸዋል። በትግራይ ክልል ያለው ሁኔታ አሁንም ያልተረጋጋ መሆኑንና የክልሉ ኃይሎች በአማራና በአፋር ክልሎች መንቀሳቀስ መቀጠላቸውን ከባልደረቦቻችን የሚደርሱን መረጃዎች ያመለክታሉ ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ተናገሩ። ቃል አቀባዩ በዕለታዊ መግለጫቸው ወደ ትግራይ በሚያስገባው ብቸኛው በአፋር ክልል በኩል የሚወስደው መንገድ ላይ አሁንም በጸጥታው መደፍረስ ምክንያት ጥብቅ ፍተሻ የሚደረግ በመሆኑ ተደራሽነቱ አሁንም የተገደበ ነው ብለዋል። በየቀኑ ምግብና ምግብ ያልሆነ ቁሳቁስ የጫኑ 100 መኪናዎች መግባት እንዳለባቸው አሳስበን ነበር። ይሁን እንጂ አሁን ባለው አሰራር በቀን ተፈትሸው የሚያልፉት 30 የጭነት መኪናዎች ብቻ ናቸው ሲሉ አስረድተዋል። የቻይና መከላከያ ሚኒስትር ለኢትዮጵያ የሀገር መከላከያ ሚኒስትር የኮቪድ-19 ክትባት ድጋፍ ማድረጉ ተገለጸ። ፋና ብሮድካስቲንግ ኮርፖሬሽን እንደዘገበው ከቻይና የተላከው 200,000 ሲኖቫክ የኮቪድ-19 ክትባት ርክክቡም ተከናውኗል። በግንባር ላይ ተሰማርቶ ለሚገኘው የመከላከያ ሰራዊት ክትባቱን ለማዳረስም ከተለያዩ መስሪያ ቤቶች ጋር በትብብር ስራ ተጀምሯል። የቻይና የመከላከያ ሚኒስትር ባለፈው ግንቦት ወር 100,000 የኮቪድ-19 ክትባት ድጋፍ አድርጎ እንደነበረም ዜናው ጨምሮ አስታውሷል። ታሊባን የአፍጋን ዋና ከተማ የሆነችውን ካቡል የጸጥታ ሁኔታ እንዲቆጣጠሩ ሀቃኒ የተሰኘውንና አልቃይዳን ጨምሮ ከሌሎች የውጭ ሀገራት ጂሃዲስቶች ጋር ጥብቅ ቁርኝት ያላቸው ቡድኖችን በኃላፊነት አስቀምጠዋል። የምዕራብ ሀገራት የደህንነት ኃላፊዎች ግን ይህ ውሳኔ አሳሳቢ መሆኑንና ታሊባኖች እንደ አውሮፓውያን አቆጣጠር ከ1996 እስከ 2001 ስልጣን ላይ ከነበሩበት ጊዜ በተሻለ የተለሳለሰ አስተዳደራዊ መስመር ለመከተል የገቡትን ቃል የሚሽር መሆኑን እየገለጹ ነው። አልቃይዳ ተመልሶ ወደ አፍጋኒስታን በድጋሚ ሊጋበዝ ይችላል የሚለው ፍራቻም የጨመረ ሲሆን ባለፈው ዓመት ታሊባኖች ከዩናይትድ ስቴትስ ጋር በካታር ባካሄዱት ዲፕሎማሲያዊ ንግግር ወቅት ሀገሪቱ የጂሃዲስቶች መደበቂያ እንደማትሆን የገቡትን ቃል የሚያጥፍ መሆኑም ተገልጿል። በተያያዘ ዜና ከጥቂት ቀናት በፊት ካቡልን ከያዙ በኋላ ጦርነቱ አብቅቷል ሲሉ ያወጁት ታሊባኖች ከቀድሞቹ ባላንጣዎቻቸው ጋር እርቀ ሰላም በመፍጠር ዙሪያ ያሉ ተግዳሮቶች ላይ እንቅስቃሴ ያደረጉ መሆናቸው ተገልጿል። የታጣቂው ቡድን ተወካዮች ካቡል ያሉ የዋና ዋና የፖለቲካ መሪዎችን መኖሪያ ቤታቸው ድረስ ሄደው መጎብኘታቸውም ታውቋል። ከነዚህ መካከል ዩናይትድ ስቴትስ ባለም አቀፍ የሽብርተኛ መረብ መዝግብ ያያዘችው ሃካኒ የሚባለው ቡድን መሪዎች አንዱ ነው። የታሊባንን መሪዎች ተቀብለው ካነጋገሯቸው መካከል የቀድሞ የሀገሪቱ ፕሬዝዳንት ሐሚድ ካርዛይ እንዲሁም የኮበለሉት ፕሬዝዳንት የአራፍጋኒ አማካሪ አብዱላ አብዱላ መሆናቸውም ተመልክቷል። ይህ በእንዲህ እንዳለ በአስር ሺዎች የሚቆጠሩ አሜሪካውያንና የአፍጋን ዜጎችን ለማውጣት የሚደረገው ጥድፊያም ቀጥሏል። ከነሐሴ 25 በኋላ የሚቀሩትን የአፍጋን ረዳቶች ለማውጣት ያለው ድል በግልጽ ባለመታወቁ በፍጥነት የማስወጣቱ እንቅስቃሴ ተጠናክሮ ቀጥሏል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ፕሮግራሞቻችንንም በኢትዮ ሳት ላይ ታገኙታላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅት እናልፋለን። በአፋር ክልል አዋሽ 7 በእስር ላይ የነበሩ የአውሎ ሚዲያና የኢትዮ ፎረም ጋዜጠኞች ተለቀዋል። የኢትዮ ፎረምና የአውሎ ሚዲያ አራት ጋዜጠኞች እያንዳንዳቸው በ5000 ብር ዋስ በትላንትናው ዕለት የተፈቱ መሆኑን ጠበቃቸው ለአሜሪካ ድምጽ የገለጹ ሲሆን የአውሎ ሚዲያ ሌሎች 10 ባልደረቦች ደግሞ ከሳምንት በፊት ተፈተው ከቤተሰቦቻቸው ጋር ተቀላቅለዋል። ኬኔዲ አባተ ዝርዝር አለው።
ለሰባት ሳምንታት ያህል በእስር ላይ የቆዩት የአውሎ ሚዲያና የኢትዮ ፎረም ዩቲዩብ ጋዜጠኞችና ሌሎች ባልደረቦች በተለያዩ ጊዜያት ከእስር ተለቀዋል። በዩቲዩብ ዘገባዎችን የሚሰሩት የኢትዮ ፎረም ጋዜጠኞች ያየሰው ሽመልስና አበበ ባዩ እንዲሁም የአውሎ ሚዲያ ጋዜጠኞች በቃሉ አላምረውና ፋኑኤል ክንፉ በትናንትናው ዕለት በዋስትና የተፈቱ ሲሆን የአውሎ ሚዲያ ተጨማሪ 10 ባልደረቦች ደግሞ ከአስር ቀናት በፊት ነሐሴ 3 መፈታታቸውን ቪኦኤ አረጋግጧል። ትናንት የተፈቱትን አራት የአውሎ ሚዲያና የኢትዮ ፎረም ጋዜጠኞች የምርመራ የጊዜ ቀጠሮ ጉዳይ ሲመለከት የቆየው አዋሽ ፈንታሌ ወረዳ ፍርድ ቤት ነሐሴ 10 በዋለው ችሎት እያንዳንዳቸው በ5000 ብር ዋስ እንዲለቀቁ መወሰኑን ጠበቃቸው ታደለ ገብረመድህን ለቪኦኤ ገልጸዋል። በትናንትናው ዕለት ከእስር ቤት ወጥተው ከቤተሰቦቻቸው ጋር መቀላቀላቸውንም ጠቁመዋል።
ከሳምንት በፊት 10 ሰው ተፈታ። አቤስ ኮርፖስ ካቀረቡላቸው ውስጥ አራት ቆይተው ነበር። አራቱ በ5000 ብር ዋስትና እንዲወጡ ሰኞ ተፈቀደላቸው። ስለዚህ ትናንትና ወጥተው ቤተሰቦቻቸው ጋር ተቀላቅለዋል።
ከሳምንት በፊት የተለቀቁት ሌሎች የአውሎ ሚዲያ 10 ባልደረቦች ደግሞ በመታወቂያ ካርዳቸው መፈታታቸውን የተገለጸው 12 የአውሎ ሚዲያ ጋዜጠኞችና ሌሎች ባልደረቦች በፌደራል ፖሊስ በቁጥጥር ስር የዋሉት ሰኔ 23 2013 ዓመተ ምህረት ሲሆን የኢትዮ ፎረም ሁለት ጋዜጠኞች ደግሞ ሰኔ 24 እና 25 ነበር በቁጥጥር ስር የዋሉት። ጋዜጠኞቹና ሌሎች ባልደረቦቻቸው ከታሰሩ ከ3 ሳምንታት በኋላ ፖሊስ ተጠርጣሪዎቹን በቦታ ጥበት ምክንያት ወደ አዋሽ 7 ወስዶ ማሰሩን ማስታወቁ ይታወሳል። የሁለቱ የዩቲዩብ ሚዲያዎች ጋዜጠኞችና ሌሎች ባልደረቦች መታሰራቸውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ባወጡት መግለጫ ጉዳዩን እየተከታተሉ እንደሚገኙ አስታውቀው እስረኞቹ ፍርድ ቤት እንዲቀርቡ አሊያም እንዲለቀቁ መጠየቃቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። በትላንትናው ዕለት የተከበረው የደብረ ታቦር ወይም ቡሄ በዓል በኢትዮጵያ የተለያዩ አካባቢዎች የተለያየ ስያሜና አከባበር አለው። በአንዳንድ ቦታዎች ታቡሬ ተብሎ ይጠራል፣ በሌሎች ቦታዎች ደግሞ ኡኬ የሚል ስያሜ አለው። በብዛት ህጻናት በጭፈራ የሚያከብሩት ይህ በዓል አከባበሩ ምን እንደሚመስል ናኮር መልካ በኢትዮጵያ የተለያዩ አካባቢዎች የሚገኙ የታሪክና የባህል ምሁራንን እንዲሁም በበዓሉ ዙሪያ የሚያውቁ ሰዎችን አነጋግሮ ተከታዩን ጥንቅር ልኳል።
ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ ኡኬ በመባል የሚታወቀው የልጆች በዓል በዛሬው ዕለት በኢትዮጵያ የተለያዩ ቦታዎች በሕፃናት ዘንድ ይከበራል። ደብረ ታቦር ወይም ቡሄ በመላው አገሪቱ በየዓመቱ ነሐሴ 13 ቀን የሚከበር በዓል ሲሆን በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው አብይ ወይም ዋና በዓላት አንዱ መሆኑን የሃይማኖቱ አባቶች ይናገራሉ። ይሁን እንጂ ቡሄ ወይም ደብረ ታቦር በባህላዊ መልኩም ይከበራል። በዚህ ዙሪያ በስልክ ከነቀምቴ አነጋገርኳቸው የወለጋ ኦሮሞ ታሪክና ባህል አጥኚው አቶ ቸርነት ዋቆያ ቡሄ በኦሮሞ ዘንድ ደግሞ ታቦሬ በሚባል አጠራር ነው የሚታወቀው ሲሉ ስለ ባህሉ አከባበርም አብራርተዋል።
ታቦሬ ወይም ታቦር የሚባለው እንግዲህ የነገው ሰው በዓል ነው። እድሜያቸው 17 ዓመት የሚገቡ ልጆች የሚያከብሩት በዓል ነው። አዲሱ አዝመራ ነው በሚዳበት ወቅት ነው። 13 ማለት ነው። በቤት አካባቢ ነው ልጆቹ የሚቀበለው። ወላጆች ያዘጋጁላቸዋል። ይህ አባቶች በዓል እናቶች በዓል ይሁን በጋራ ነው ሁሉ ነገር የሚሆነ። እድሜያቸው ከስምንት 16 ዓመት ያሉት ናቸው። ያላዊ ድምፅ ላዩ የሚካፈሉት ግንቦ ይዘጋጁላቸዋል። የባህል ድምፅ ይዘጋጃል። ያኮ እሱ ሙሉ
በሌላ በኩል ደግሞ ወደ ሰሜን ሸዋ ኩዩ ወረዳ ገብረ ጉራቻ ከተማ ደውዬ ያነጋገርኳቸው የአካባቢውን ባልና ወግ እንደሚያውቁ ያወጉኝ አቶ አምዲ አበራ ቡሄ በአካባቢያቸው ኡኬ እንደሚባል ገልጸዋል።
ኡኬ የሚባለው በአማርኛ ቡሄ ነው። ነሐሴ 12 ዋዜማ አለ፣ ወጆ ይሰራል። ከዛ ቀጥለው በማግስቱ ደግሞ ቡሄ ነው የሚባለው። ልጆች ቂጣን ይዞ ጭሬ የሚባለውን ጨፈቃዎች አሉ፣ እነሱን ይዞ ወደ ጎጆን ይወጣሉ። እናቶች ደግሞ ወተትና ዳቦዎች በሰፌት ወይንም ደግሞ በቁና ምናምኖች ይዞ ወደ ጎጆ ነው የሚወጡት። ከዛ በኋላ ጎጆ እየዞሩ ኬውኬ በሎ ኬውኬ በሎ ክየኛ ቴኬቴሲ ከበሎ የራሴን በልቼ በአንተ ደግሞ በጥቅስ ልምታ ወይ ማለት ነው። ስለዚህ ይሄ ኡኬ ነው የሚባለው የልጆች ክብረ በዓል ነው። በአመቱ ነው የሚመጣ።
ህጻናት ቡሄ ወይንም ታቦሬ ወይንም ደግሞ ኡኬን ማክበር የሚያቆሙበት እድሜ ይለያይ እንጂ የሚያመሳስለውም ነገር እንዳለ የባህል አዋቂዎቹ ይናገራሉ።
ህጻናቶቹ ይጨፍራሉ። ወንድና ሴት በዛ ቦታ ላይ እየጨፈሩ በጭፈራ መካከል በዛን ቀን የሆነ ውሽብሽል ጎጆ ይሰራሉ። እ እዛ ከውሽብሽል ጎጆ ውስጥ ሰብሮ የደረጉት ሲያተመቀመ የሚደረጉት ታቦሪ የምግብ የሚሆኑት ሰብሮ ይወጡና ወጠው ወንዱ ማንም ሳይነቃቸው ቁጥር ሆነ በምን ሰው ሳይነቃቸው ወጠው ወንዱ ሂዶ አዳቱ ሞተር ያለ እንደሆነ ወንዱ ልጅ በሚቀጥለው አመት አያከብሩም ማለት ነው። ቤታ ልጅም ሮጣ ሄዳ ውሃታ ሄዳ ከያዘ በሚቀጥለው አመት አታከብሩም ማለት ነው። 17 አመት ውስጥ ገብታለች ማለት ነው።
ጎጆን እየዞሩ ጎጆን እየዞሩ ክብክ በለው እያሉ ከጨረሱ በኋላ ወደ ጎጆ ገብቶ ወተት እየጠጡ ዳቦ እየበሉ ከዛ በኋላ ደግሞ አውጣት የሚፈልጉትን እንግዲህ በአመቱ እኔ ከዚህ በኋላ ወይን 12 አመት ያለፈውን ልጅ ደግሞ ከጎጆን ወጥቶ ሩጫ ይሄዳል። ከዛ በኋላ የቀሩትን ደግሞ እሱን ለመግረፍ ይሮጣሉ ይሮጣሉ። በገረፉ ደርሶ ከገረፉ ይመለሳል። በአመቱ ተመልሶ ክብክ በለው ይለዋል። ካልመጡ ደግሞ ሁለተኛ አይመለስም።
የልጆች በዓል ቡሄ ወይም ታቦሬ በአሁኑ ጊዜ ስላለበት ሁኔታም እንዲህ ብለዋል።
ተቋርጦ ነበር። በአሁኑ ጊዜ በጣም አሪፍ አደው ገዳውን ይሄ የዱሮ ተፈጥሮ እንትኑን ጠፍቶ ነበር። አሁን ግን ሁሉም ሰው ይከበራል ከኛ ጋር አዩና በጣም አሁን ወደ ዱሮ እየተመለሰ ደርግ ጊዜ እንደውም ጭራሽ ይህ ቡሄ የሚባለውንና ከለቻ ምናምኖች አይከበርም እያሉ ደርግ አጥፍቶ ነበረ። አሁን ወደ እንትን ተመልሰዋል፣ ወደ ጥንቱ ወደ መሰረቱ ተመልሰዋል።
ይህ የልጆች በዓል ተጠብቆ ለሚመጣው ትውልድ እንዲተላለፍ የታሪክና ባህል አዋቂዎችና ምሁራን ወጣቱን ማስተማርና በመጽሐፍ ወይም በድምፅና ምስል አስደግፈው ማስቀመጥ አለባቸው ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች በእናንተ አካባቢ ደብረ ታቦር ወይም ቡሄ በተለየ ሁኔታ የሚከበርበት ወይም የሚጠራበት አጠራር ካለው በፌስቡክ ገጻችን @voa አማሪክ ላይ አጋሩን። አሁን በተከታዩ ሙዚቃ ረፍት ወስደን እንመለሳለን። ቆይታችሁ ከኛ ጋር ይሁን። ያላችሁት ጋቢና ቪኦኤ የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ለህወሓት የኢኮኖሚ ምንጭ ሆነው ሲያገለግሉ ነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶች መዝጋቱን የፌዴራል ፖሊስ አስታውቋል። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ለአሜሪካ ድምጽ ገልጸዋል። የንግድ ድርጅቶችን የመዝጋት እርምጃው ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህን ውንጀላ ውድቅ አድርገውታል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚኖሩ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል ጋር እየሰራ መሆኑን እንደሆነም ገልጸዋል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ፌዴራል ፖሊስ ኮሚሽን ትናንት ባወጣው መግለጫ ከፋይናንስ ደህንነት መረጃ ማዕከል ጋር በመተባበር በአዲስ አበባና በአንዳንድ የክልል ከተሞች ባካሄደው የተቀናጀ ኦፕሬሽን የሽብር ቡድን ላለው ህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸው 117 የንግድ ድርጅቶችና መኖሪያ ቤቶች ላይ ህጋዊ እርምጃ መውሰዱን አስታውቋል። የተለያዩ የሰብአዊ መብት ተቋማት አንዳንድ ምንጮችን ዋቢ በማድረግ በአዲስ አበባና በሌሎች የኢትዮጵያ ከተሞች የንግድ ድርጅቶች የሚዘጉት ማንነትን መሰረት በማድረግ እንደሆነ ቢገልጹም ለቪኦኤ በጉዳዩ ላይ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ውንጀላውን ውድቅ አድርገዋል። ፖሊስ እርምጃ የወሰደው በማስረጃ ላይ ተመስርቶ የህወሓት አባላት በሆኑ ግለሰቦች ተቋማት ላይ በፍርድ ቤት ትዕዛዝ እንደሆነም ገልጸዋል።
በፍርድ ቤት ቀርቦ ከአቃቢ ህግ ከፌዴራል ፖሊስ በጋራ ተሰጥተው በተለይም የጁንታ አባላት የሆኑ ተጣርተው ነው እነዚህ እርምጃ የተወሰደው እንጂ ዝም ብሎማ ወይም ደግሞ ምንም ወንጀል ያልሰራ ሰው በዚህ ውስጥ የሌለ ሰው ዝም ብሎ ማካተት ራሱ ሌላ መልሶ ፋይር በደር ስለሚያደርግ እዛ ውስጥ አይደለም የሚገባው። በትክክል የአንደኛ ሰውየው የጁንታ አባል ነው ወይ የተሰራው ድርጅት የማን ነው? ማንነቱ ይጣራ አለ። የሁሉም ድርጅት ማንነቱ ማንነት የሌለው ቤት የለም፣ ወይም ደግሞ ድርጅት የንግድ ድርጅት የለም። ከዛ አንጻር እነሱ የጁንታ አባላት መሆናቸው በትክክል አጣርቶ በሀገር ክህደት ወንጀል የተከሰሱት እዚህ ውስጥ ያሉበት ነው እንጂ ፖለቲካሊ አይደለም ነው በሌላ አባባል።
የእርምጃው ዋና ዓላማ የህወሓትን የገንዘብ ምንጭ ማድረግ እንደሆነም ነው አቶ ጄላን የተናገሩት።
አሁን ለምሳሌ ቪሲ ላይ የነበረ አስካጅ የነበሩት አቶ ዘራ አለ ለምሳሌ፣ እሱ ለምሳሌ በመንግስት ደሞዝ ቢተዳደር ነው፣ አንተም ታውቀዋለህ እኛም እናውቀዋለን። ከዛ ብሮድካስት ባለስልጣን ነበረ፣ ግን ጋምቤላ ላይ ድርጅት ነበረው። እሱ ነጋዴ አይደለም፣ መንግስት ሰራተኛ ነው። እንደዚህ አይነቶቹ ለምሳሌ አሁን ዞሮ በመንግስት ላይ በዛ በሚገኘው ትርፍ እንደገና ጦር መሳሪያ ተገዝቶ ህዝብና ሀገር ላይ ጉዳት እያደረሰ ስለሆነ ምንጩ መምከን አለበት፣ ምንጩ መድረቅ አለበት።
በተጨማሪም ህወሓት በስልጣን ላይ በነበረበት ወቅት የዘረጋቸውን ኔትወርኮች በመጠቀም ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ገንዘቡን የጦር መሳሪያ ግዢ ለመፈጸም እንደሚጠቀምበት የፌዴራል ፖሊስ ከፋይናንስ ደህንነት መረጃ ማዕከል ጋር በሀገር ውስጥና በውጭ ሀገር ባካሄደው የረዥም ጊዜ ጥናት ማረጋገጡን ይፋ አድርጓል። በዚህ ኔትወርክ ውስጥ ታቅፈዋል ያላቸውን በዩናይትድ ስቴትስ፣ በፈረንሳይ፣ በተባበሩት አረብ ኤምሬቶች፣ በእስራኤልና በደቡብ አፍሪካ የሚገኙ 14 ግለሰቦችም ፖሊስ ኮሚሽኑ በመግለጫው አካቷል። የኮሚሽኑ የኮሚኒኬሽን ዳይሬክተር ጄላን አብዲ ለህወሓት የውጭ ምንዛሪ ምንጭ ከመሆን ባለፈ የዶላር ዋጋ እንዲጨምር በማድረግ በኢኮኖሚው ላይ አሉታዊ ተጽዕኖ ለማሳደር እየተንቀሳቀሱ ነው ያሏቸውን እነዚህን ግለሰቦች በህግ ተጠያቂ ለማድረግ ጥረት ተጀምሯል ብለዋል።
እነዚህ በተለያዩ ሀገሮች ላይ ሆነው አሁንም ያንን መስመር የለመዱትን መስመር ተጠቅሞ ዶላርን በውድ ዋጋ እንዲሸጥ በማድረግ ወደ ሀገሪቷ እንዳይገባ በማድረግ እዛው ውጭ ሀገር ያሉት ደግሞ ውጭ ሀገር ውስጥ በማስቀረት በጥቁር ገበያ ዶላር እንዲሸጥ በማድረግ እና በሀዋላ አማካኝነት ዶላር ዋጋው እንዲጨምር የማድረግ ስራ የኢኮኖሚ አሻጥር ሲሰሩ እንደነበረ ጥቆማ ከህዝብ የመጣ ነው። በዚህ መሰረት እየተጣራ ጉዳያቸው በህግ አግባብ ተጠያቂ የሚሆኑበት ነው።
ግለሰቦቹን ከያሉበት ሀገር በቁጥጥር ስር ለማዋል የፌዴራል ፖሊስ ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ከዚህ ቀደም የነበሩ ልምዶችን በመጥቀስ አቶ ጄላን ተናግረዋል።
ከዚህ በፊትም በተለያዩ ወንጀሎች በተለይም በሀገር አቀፍ ደረጃ ወንጀል ሰርተው ወደ ውጭ የሄዱትንም ወደ ሀገር ተመልሰው እንዲጠየቁ ያደረግበት ሁኔታ አለ። ከኛ ጋር ስምምነት ካላቸው ሀገሮች ጋር በሙሉ ይሰራሉ። ስለዚህ አሁንም እኛ ስር ዝርዝር እንሰጣቸዋለን። ካሉበት ሀገር ተጠያቂ እንዲሆኑ ነው ወንጀሉ። ዋናው ምንድን ነው? ተጨባጭ የሰሩትን ወንጀል እነሱ በዝርዝር መላክ ነው፣ ከነ ፎቶግራፋቸው። ሽብርተኝነትን መርዳት የትም ሀገር መተባበር ስላለበት ሁሉም ሀገር እሱ ነው አንዱ። የኢንተርፖል ደግሞ ከኛ ጋር ስምምነት ስላለው በዚህ መሰረት ይዞ ወደ ሀገር እንዲያቀርብልን ይችላል ማለት ነው። ባለፈውም አሁን ለምሳሌ ከጎረቤት ጅቡቲም ይዞ እንዲመጡ የተደረገበት ሁኔታ ነው።
ምናልባት ከፖለቲካ ጋር ሊያያይዙት አይችሉም?
ከወንጀሉ ጋር እንጂ ከፖለቲካ ጋር። ይሄ እኮ ከሽብርተኝነት ጋር የተያዘ ነው አንዱ።
ከአዲስ አበባ እስከ ተለያዩ የኢትዮጵያ ጠረፋማ አካባቢዎች በተዘረጉ ኔትወርኮች በህገወጥ የዶላር ዝውውር ተሰማርተዋል ያላቸውን 6 ድርጅቶች በቁጥጥር ስር ማዋሉን ፖሊስ በቅርቡ መግለጹም ይታወሳል። ህወሓት በበኩሉ ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች በትግራይ ብሔር ተወላጆች ላይ ማንነትን መሰረት በማድረግ እስራትና ሌሎች በደሎች እንደሚፈጸሙ ማስታወቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀደም ሲል ጸረ ኮቪድ ክትባት ለተከተቡ ሰዎች የማጠናከሪያ ክትባት ለመስጠት ባለጸጋ ሀገሮች የወሰዱት ውሳኔ በአፍሪካ በፍጥነት በመዛመት ላይ የሚገኘውን ወረርሽኝ ለመቆጣጠር የተያዘውን ጥረት ያስተጓጉላል ሲል የዓለም ጤና ድርጅት ባለስልጣናት አስጠነቀቁ። ሊዛ ሽሌን ከጄኔቫ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል።
ዩናይትድ ስቴትስ፣ ፈረንሳይና ጀርመን ህዝባቸውን የሁለተኛ ዙር የማጠናከሪያ ጸረ ኮቪድ-19 ክትባት ለመከተብ እቅድ ከያዙ ቁጥራቸው እየጨመረ ከመጡት ባለጸጋ ሀገሮች ውስጥ ናቸው። ይህም እየሆነ ያለው የዓለም ደሃ ሀገሮች በአንጻሩ እነዚህን ህይወት አድን ክትባቶች ለህዝባቸው አንድ ጊዜ እንኳን ለመከተብ በብርቱ እየታገሉ ባሉበት በአሁኑ ወቅት ነው። ማትሺዲሶ ሙዌቲ በዓለም የጤና ድርጅት የአፍሪካ ዲሬክተር ናቸው። እነኚህ ሀገሮች የማጠናከሪያ ክትባት ለመስጠት የያዙት እንቅስቃሴ አህጉር አፍሪካ ህዝቧን ይህ አስከፊ ወረርሽኝ እያደረሰ ካለው አደጋ ለማውጣት የያዘችውን ጥረት ክፉኛ ያዳክመዋል ሲሉ ያስጠነቅቃሉ። የበለጸጉት ሀገሮች የያዙት ይህ ክትባቶችን የማከማቸት አዝማሚያም የኮቪድ-19 መከላከያ ክትባቶችን ለሁሉም ማዳረስ በሚለው እሳቤ ላይ ከመሳለቅ የሚቆጠር ነው ይላሉ።
High-income countries have already, on average, administered more than 103 doses per 100 people, whereas in Africa, that number stands at 6. Failure to vaccinate the most at-risk groups in all countries.
ከፍተኛ ገቢ ያላቸው ሀገሮች በአማካይ በእያንዳንዱ መቶ ሰው 103 በላይ ክትባቶችን ሲከትቡ፣ በአፍሪካ ሀገሮች ያለውን የሚያሳየው አሃዝ ግን በ106 ክትባት ብቻ ነው። በየትኛውም ሀገር ውስጥ ያሉ ለወረርሽኙና ለሚከተለው አደጋ በእጅጉ የተጋለጡ ወገኖችን ያለመ ከተብ ሊከላከሉት ይገባ ለነበረ ህልፈት ይዳርጋል። በተጨማሪም ቫይረሱ የበለጠ ራሱን ሊለውጥና በመጨረሻም ዓለም ይህን ወረርሽኝ ጨርሳ ልትገላገል የምትችልበትን ጊዜ ያራዝማል ነበር ያሉት። በወረርሽኙ ሳቢያ ለህልፈት የተዳረጉትን 184,000 ሰዎች ጨምሮ በአፍሪካ ከ7.3 ሚሊዮን በላይ ሰዎች ለኮሮና ቫይረስ መጋለጣቸውን የዓለም ጤና ድርጅት ሪፖርት ይፋ አድርጓል። የመንግስታቱ የጤና ድርጅት አያይዞም የክትባት አቅርቦት ይጨምር ዘንድ ልዩ ትኩረት የሚደረግበት የሁለት ወራት ጊዜ ጠይቋል። በዚህ ረገድ አንዳንድ መሻሻል እየታየ ነው ያሉት ሞየቲ አከለውም ዓለም አቀፉ የክትባት ስርጭት መርሃ ግብር ኮቫክስ ያጋምስ ነው የአውሮፓውያኑ ነሐሴ ወር ከገባ አንስቶ እስካሁን ባለው ጊዜ ብቻ መጠኑ 10 ሚሊዮን የሚደርስ ክትባት ለአፍሪካ ማድረሱን ተናግረዋል። ይህም መጠን ባለፈው ዓመት በተመሳሳይ ጊዜ ከተዳረሰው ጋር ሲነጻጸር 9 እጥፍ ከፍ ያለ ነው ይላሉ።
Vaccine coverage unfortunately remains low, with only 2% of Africans being fully vaccinated against COVID-19. We are hopeful that COVAX shipments will keep
running. እንዳለመታደል ሆኖ ከህዝቧ 2% ብቻ በተከተበባት አፍሪካ ያለው የኮቪድ-19 ክትባት ሽፋን እጅግ ዝቅተኛ ነው። በዓለም አቀፉ የክትባት ስርጭት መርሃ ግብር አማካኝነት እስከያዝነው የአውሮፓውያኑ 2021 መገባደጃ ድረስ 20% የአፍሪካ ህዝብ ይከተባል የሚል ተስፋ አለን። የአፍሪካ ህብረት የሚያቀርበውና ከሀገሮቻችን ጋር የሚደረጉ ስምምነቶች ተጨምረውበት በአመቱ መጨረሻ 30% ሰዎችን ለመከተብ የዓለም ጤና ድርጅት ያዘው ቅድ አሁንም ሊሳካ የሚችል ነው ነበር ያሉት ሞየቲ። በምዕራብ አፍሪካ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ አንስቶ በኮቪድ-19 ሳቢያ ለህልፈት በተዳረጉ ሰዎች ቁጥር የመጀመሪያው ከፍተኛ አሃዝ ተመዝግቧል። እንደ ዓለም ጤና ድርጅት ዘገባ ባለፉት 4 ሳምንታት ብቻ የተዘገበው ይህ የሟቾች ቁጥር ቀደም ሲል ከታየው በ193% እጅ ከፍ ያለ ነው። ይህም የሆነው በርካታ የምዕራብ አፍሪካ ሀገሮች ኮሌራ፣ ኢቦላና የማርበርግ ቫይረስ የተባለውን ጨምሮ በተለያዩ ተላላፊ በሽታዎች በተጠቁበት ጊዜ ነው። የተለያዩ ወረርሽኞችን በአንድ ጊዜ መዋጋት ውስብስብና አደጋጅ ፈተና መሆኑን ያስረዱት ሞየቲ የምዕራብ አፍሪካ ሀገሮች የጤና መዋቅር ከሌሎቹ የሀገሪቱ ክፍሎችም በጣም ደካማ በሆነ ይዞታ ላይ እንደሚገኝ አመልክተዋል። በዚያ ላይ እያደር እያየለ በመጣው የኮቪድ-19 መዛመት ሳቢያ የጤና መዋቅራቸው በሙሉ ብርቱ ውጥረት ውስጥ መሆኑን ሞየቲ ይናገራሉ። ወረርሽኞችን ፈጥኖ ለመለየትና በብቃትም ለመከላከል እናም ዘለቄታ ያለው የቁጥጥር ስራ ለመስራት መንግስታትና ለጋሾች አስፈላጊውን መዋለ ንዋይ እንዲመድቡ ተማጽነዋል።
የተከበራችሁ አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ፣ እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። ፕሮግራሞቻችን በአዲስ መልክ በሬዲዮ ቴሌቪዥን መተላለፍ ጀምረዋል። በኢትዮ ሳት ላይ ታገኙናላችሁ። አስተያየቶች ካላችሁ በማህበራዊ ሚዲያ ትስስር ገጾቻችን @voa አማሪክን በመጠቀም ልታደርሱን ትችላላችሁ። በዋትሳፕ ስልካችን +12022276379 ላይም መልእክቶቻችሁን አድርሱን። አሁን ከቀደም ሲል ጀምረነው በነበረው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።